የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በመናረጋቸው ዝግጅቶች አማራው ብቻ ሳይሆን ሌላውም ሀገር ወዳድ ኢትዮጵያዊ ገብቶ ሀሳቡ ስለኛ ትግል የሚሰማውን ስሜት ቢነግረን፣ ማወቅ ያለብን ትችቶች ካሉ እነሱን ብናገኝ፣ ጥያቄዎችን ብንጠየቅ፣ አዲስ ምልከታና እይታ የሚያሳይንም ከሆነ እሱን እንደ ግብዓት ብናገኝ ይበልጥ እንድንጠነክር ያደርገናል። ስለዚህም ለሁሉም ክፍት ነው መድረካችን።
ለኢትዮጵያ ጠና የሚያስብ ለአማራ ሕዝብም ወዳጅ የሆነ ማንኛውም ሰው ኢቨንታችን ላይ ሊገኝ ይችላል። ጥያቄም ካለው ቻሌንጅ ማድረግ የሚፈልገው ነገርም ካለ እሱንም እንዳነሳ እድል እንሰጣለን።
የአማራ ብሔራዊ ንቅናቄ አብን አዲሱ ሊቀመንበር አቶ በለጠ ሞላና ፓርቲውን ከመስረታው ጀምሮ ለሁለት ዓመታት የመሩት የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ ናቸው የስቱዲዮ እንግዶቻችን ነበሩ። አብረውን ያመሻሉ። የፕሮግራሙ አዘጋጅና አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልን፣ እንደምን አመሻችሁ። እሁድ የካቲት 6 2012 ዓመተ ምህረት ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ኢትዮጵያ ውስጥ ኮሮና ቫይረስ ተገኘበት ከተባለው ሰው ጋር የተነካኩ 3 ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የኢትዮጵያ የጤና ጥበቃ ሚኒስቴር ባወጣው መግለጫ ጠቁሟል። ሙክታር ጀማል ዝርዝር ዘገባ ያሰማናል።
የጤና ሚኒስትሯ ዶክተር ሊያ ታደሰም ያረፈበት መግለጫ እንዳስታወቀው ምርመራ ተደርጎላቸው የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ 2ቱ የ44 ዓመትና የ47 ዓመት ጃፓናውያን ዜጎች ሲሆኑ አንደኛው ደግሞ የ42 ዓመት ኢትዮጵያዊ ዜጋ መሆኑ ተገልጿል። ሁሉም ቫይረሱ የተገኘባቸው ሰዎች በአዲስ አበባ ስራ የሚሰሩ መሆኑም በሚኒስትሩ መግለጫ ተጠቅሷል። በዚህ ሂደት 117 ሰዎች ለብቻ ተለይተው ክትትል እየተደረገባቸው መሆኑ ታውቋል። በተለይ የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከአዲስ አበባና ኦሮሚያ ብሔራዊ ክልላዊ መንግስት ጤና ቢሮዎች ጋር በመሆን ከግለሰቡ ጋር የተለያዩ ግንኙነቶች ነበራቸው የተባሉ ሰዎች ላይ ክትትል እየተደረገ መሆኑንም ተናግረዋል። ይህንኑ ተመልክቶ ተጠየቅናቸው የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር አብዱል ቃድር ገልገሎ ከግለሰቡ ጋር የተለያዩ ግንኙነቶች የነበራቸው ሰዎች በተጨማሪም ክትትል እየተደረገ መሆኑን ተናግረዋል።
ማን የት ነበር ማንጋ ነበር ተብሎ ትሬስ እየተደረገ ነው። ኮንታክት ትሬሲንግ ማለት ነው። ብቻውን አንድ ቀን ነው ወደ ኦሮሚያ የሄደው። ልክ በአዳማ አቋርጦ ነው ወደ ኤርአርሲ አካባቢ ሄዶ ተመለሰው። ሰውየው
ምን ነበር የሚያደርገው?
የትምህርትን ጉዳይ ሲከታተል ነበር።
በአሁኑ ሰዓት የመጀመሪያው ታማሚ በጥሩ ሁኔታ ላይ የሚገኝ ሲሆን በለይቶ ሕክምና መስጫ ማዕከል ውስጥ ክትትል እየተደረገለት መሆኑን የሚኒስትሩ መግለጫ አስታውቋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። በተያያዘ ዜና ኮሮና ቫይረስ ይኖርበት ይሆናል ተብሎ የተጠረጠረ አንድ ግለሰብ አዲስ አበባ ውስጥ ከሌሎች ተጠርጣሪዎች ጋር ወደ ማቆያ ቦታ ሲወሰድ ትላንት ወደ ወሎ ማምለጡ ተነግሯል። መስፍን አራጌ ዝርዝር ዜናውን አድርሶናል።
አረብ ሀገር እንደቆየና የቫይረሱ ምልክት ታይቶበታል የተባለው ግለሰብ አዲስ አበባ ውስጥ ወደ ተዘጋጀ ለይቶ ወደ ማቆያ ቦታ እየተወሰደ ሳለ ማምለጡን የለጋምቦ ወረዳ ዋና አስተዳዳሪ አባተ አረጋ ይናገራሉ።
ያለው ጥርጣሬ ምንድን ነው? ልጁ ከአረብ ሀገር የተመለሰ ልጅ ነው። ስለዚህ ከአዲስ አበባ ጋር ወደዚህ እየመጣ ነው ተብሎ ወደኛ የሚገባውን አዲስ አበባውን ባስ ማታ ላይ በቁጥጥር ስር ውለን ነው ፍተሻ እንዲደረግ አደረግን። አጋጣሚ ሆኖ ማታኛ ጋር ተመድቦ የመጣው ባስ ላይ ውስጥ አላገኘነውም ልጁ። ከዛ በኋላ ዛሬ ጠዋት ላይ ከኋላ ተከትሎ መጥቶ ስለነበረ ከአዲስ አበባ የመጣው ዶክተር እሱ ባለበት መኪና በሳይንት መኪና ነው ተሳፍሮ ሲገኝ ሲመጣ ወደ ገነት አካባቢ ላዳ የምትባለው አካባቢ ላይ የተያዘው ወለቃ አካባቢ የሚባለው ቦታ ላይ ዶክተሩም ያውቀው ስለነበረ እዛው በአጋጣሚ ተያዘ ልጁ።
ግለሰቡ በለጋምቦ ወረዳ 01 ቀበሌ የሰላም በር አካባቢ ነዋሪ እንደሆነ በተለያዩ ድረገጾች ላይ የወጡ መረጃዎች ያመለክታሉ። ግለሰቡ ተሳፍሮበታል የተባለው አውቶቡስ ውስጥ የነበሩ ተሳፋሪዎችንም በተመለከተ አስተዳዳሪው ተከታዩም ብለዋል።
ልጁ ሳይንቱ ባስ ውስጥ ስለነበረ የነበረው በርካታ ሰዎች አብዘው አብረው ስለዚህ ልጁ ከሰዎች ተገጥሎ አዲስ አበባ እንዲሄድ የተደረገበት ሁኔታ ነው እያለ አሁን ያለው። ነገር ግን ባስ ውስጥ የነበሩት ወደ ሳይንስ ሄዱ የነበሩ ሰዎች ደግሞ መኪናው ተመልሶ ወደ አገስታ ካምፕ ላይ ይቀመጥ የሚል ነገር ስለነበራቸው ያ ደግሞ ያዘጋጀው ቦታ የለም እስካሁን ድረስ ገና። ስለዚህ እሱን ደግሞ አሁን የተደረገው ከላይ ካምፕ አካላት ጋር እየተደዋወሉ ነው። እነዚህም አብሯቸው የነበሩትን ባስ ውስጥ የነበሩትን ሰዎች ምን እናደርጋቸው የሚል ንግግር እየተነጋገር ነው ገና።
ግለሰቡ ምልክቶቹ ታዩበት ማለት በቫይረሱ ተይዟል ማለት አይደለም። ከዚህም ቀደም በርካታ ሰዎች የሰውነት ሙቀት መጨመርና መሰል ምልክቶች የተገኙባቸው ለይቶ ማቆያ ስፍራ ተወስደው ከቫይረሱ ነጻ መሆናቸው ይታወቃል። እውነቱም ይሄ ሆኖ ሳለ አንዳንድ ማህበራዊ ድረገጾችና የመንግስት የመረጃ ተቋማት በገጾቻቸው ይዘውት የቀረቡት ዘገባ ከማረጋጋት ይልቅ ህዝብን ወደ ጭንቀት ውስጥ የሚያስገቡ ኃላፊነት እየጎደለው ተግባር ነው ያሉት ደግሞ የደቡብ ወሎ ዞን ጤና መምሪያ ኃላፊ አቶ አንተነህ ደመላሽ ናቸው።
ኮሮና ኬዝ አይደለም ገና ሰስፔክት ኬዝ ነው፣ ተጠርጣሪ ነው። የተወሰነ ምልክት ስላሳየ አረብ ሀገር የነበረ ልጅ ነውና
አዲስ አበባ ሳምፕል ሊወስድለት ሲሉ ከአምቡላንስ አምልጦ ነው የጠፋው። ይዟል ልጁ አሁን ሊመለስ ነው ከአዲስ አበባ ሄዶ ሳምፕል ሊወሰድለት። ህዝቡ በተረጋጋ መንፈስ ተጠርጣሪ እንጂ ኬዝ አይደለም።
የለጋምቦ ወረዳ ዋና አስተዳዳሪ ማምሻውን ባደረሱን መረጃ መሰረት ተጠርጣሪው ግለሰብ ተሳፍሮበት በነበረው አውቶቡስ ውስጥ የነበሩ 74 የሚደርሱ ሰዎች በወሩ ሜዳ ወደሚገኘው ለይቶ ማቆያ ስፍራ እየተወሰዱ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። በከንቲባው የሚመራ የኮሮና ቫይረስን ስርጭት የሚከታተል ግብረ ኃይል ማቋቋሙን የድሬዳዋ አስተዳደር አስታውቋል። ወደ አስተዳደሩ በባቡርና በአይሮፕላን የሚገቡ ተጓዦች ላይ ምርመራ እየተደረገ መሆኑን የጤናው ቢሮ የገለጸ ሲሆን ለይቶ ማቆያና ሕክምና መስጫ ማዕከላትም እየተዘጋጁ መሆናቸውን ገልጿል። የአስተዳደሩ ጤና ቢሮና የፌዴራሉ የህብረተሰብ ጤና ኢንስቲትዩት ትላንት ለጋዜጠኞች በጋራ የሰጡትን መግለጫ የተከታተለው አዲስ ቸኮል ዘገባ አጠናቅሯል።
የአስተዳደሩ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ በሰጡት መግለጫ የኮሮና ቫይረስ ወደ ድሬዳዋ ሊገባ የሚችልባቸው መንገዶች በራስ አቅምና ከሶማሌ ክልል ጋር በመተባበር በየለቱ ምርመራ እየተደረገባቸው ነው ብለዋል።
ቀድሞ ይሄ ከተደረሰን ጀምሮ በርካታ ዝግጅቶች እየተደረጉበት ሁኔታዎች አሉ። በተለይ ምድር ባቡር አካባቢ ላይ በርካታ ሰው ኃይል ያለበት አካባቢ ላይ ዴይሊ ስክሪኒንግ እየተደረገ አለ። ሌላ ደግሞ ኤርፖርት ዴይሊ ስክሪኒንግ እየተደረገበት ሁኔታዎች አሉ። ደወን ላይ አካባቢ ቲም አለ፣ እዛም ስክሪኒንግ እየተደረገበት ሁኔታው አለ። ወጭ ዓለም ይኸው እስከ ዳር ድረስ ሬንቲምን ከሶማሌ ክልል ጋር በመሆን ስራው እንዲጀምርና ዘጋግረም እንዲሰራ የተደረገበት ሁኔታዎች አሉና እዛ አካባቢ ላይ በተለይ አቅጣጫዎች ሰው ሊገባ ይችላል የሚለው ሀሳቦች በሙሉ ስክሪን የሚደረጉበት ሁኔታዎች አሉ።
ከከተማ መግቢያ ብሮች ባሻገር የኢንዱስትሪ ፓርኩ ላይም የምርመራ ስራዎች እንደሚሰሩ አቶ ዩሱፍ አስታውቀዋል። ወደ ኢንዱስትሪ ፓርኩ አዲስ የሚመጡ ቻይናውያንን የመነጠል ስራና በሲሲኢሲሲ ሆቴል ተለይተው እንዲቆዩ የማድረግ ስራም እየተሰራ ነው ብለዋል። ኮሮና ምናልባት ድሬዳዋ ቢከሰት በድሬዳዋ የሚገኘው የመከላከያ ሆስፒታል ለዚህ ዝግጁ መሆኑንና በቀጣይ የፈረንሳይ ሆስፒታልም ዝግጁ እንደሚደረግ አቶ ዩሱፍ ገልጸዋል። የፊት መሸፈኛና ንጽህና መጠበቂያ የመሳሰሉ ቁሳቁሶችን በበቂ ሁኔታ አቅርቦት የለም ያሉት ምክትል ቢሮ ኃላፊው ይህ ግን ቻይናን ጨምሮ በሁሉም ሀገራት የሚታይ ነው ብለዋል። ቫይረሱ ድሬዳዋ ከገባ አቅርቦቱን መጨመር ይቻላል ያሉት አቶ ዩሱፍ በዋናነት ግን ህብረተሰቡ ተረጋግቶ የመከላከያ መንገዶችን አውቆ ራሱ መጠበቅ ላይ እንዲያተኩር ጥሪ አቅርበዋል። የፌዴራል የህብረተሰብ ጤና ላቦራቶሪ ምርምር ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት መሪ የሆኑት አቶ ኢብራሂም አብዱል ሐሚድ በበኩላቸው ሚዲያዎች ለህብረተሰቡ የሚያስተላልፉት መረጃ አላስፈላጊ ጭንቀትን የሚፈጥር ወይም መዘናጋትን የሚያሳድር እንዳይሆን አደራ ብለዋል። ሳቢያን ሆስፒታል አንድ ታማሚ ኮሮና ይዞታል የሚል ሐሰተኛ ሉባልታ በመነገሩ የህክምና ባለሙያዎች ሳይቀር ተደናግጠው ነበር ያሉት አቶ ኢብራሂም ለህብረተሰቡም ሆነ ለህክምና ባለሙያዎች በቂ ግንዛቤ በማስጨበጥ ረገድ እስካሁን ሲሰሩ ከነበሩ ስራዎች ባሻገር በቀጣይም ተጨማሪ ስራዎች ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ደቡብ ኮሪያ በርካታ የደቡብ ምስራቅ ክፍለ ሀገሮችን በኮሮና ቫይረስ የተጎዱ መሆናቸውን በመግለጽ ልዩ የቀውስ ቀጠና በሚል ሰይማቸዋለች። በዚህ መልክ የገንዘብ እርዳታና ሌላም አስፈላጊ ረድኤት ለማግኘት ያስችላቸዋል። ብዙውን ጊዜ እንዲህ አይነት ምደባ የሚደረገው ከባድ ነፋስ የተቀላቀለበት ጎጂ ዝናብ ሲኖር፣ የጎርፍ መጥለቅለቅና ሌላ ብሔራዊ ቀውስ ሲከሰት ነው። ደቡብ ኮሪያ 8162 የኮሮና ቫይረስ በሽተኞች አሏት። አውስትሬሊያ መላ ወደ ሀገሪቱ የሚጓዙ መንገደኞች ለ14 ቀናት ራሳቸውን እንዲያገሉ አስታውቃለች። ከውጭ ሀገራት ወደቦች አውስትሬሊያ የገቡ የመዝናኛ መርከቦች በግዛቷ እንዳያርፉ እንደማትፈቅድ ገልጻለች። የሀገሪቱ ጠቅላይ ሚኒስትር ስካት ሞሪሰን እርምጃው የተወሰደው ኮሮና ቫይረስ በሀገሪቱ እንዳይዛመት ለመክታት ነው ሲሉ ዛሬ አስታውቀዋል። ስፓኝ በበኩሏ በአውሮፓ እየተዛመተ ያለውን የኮሮና ቫይረስ መስፋፋትን ለመገደብ 46 ሚሊዮን የሚሆን ህዝቧ እንቅስቃሴን በጥብቅ እንደምትገድብ ትላንት ቅዳሜ ገልጻለች። ኢጣሊያ ካደረገችው ጋር በሚመሳሰል መልኩ በሀገሪቱ ለሁለት ሳምንታት ያህል እንቅስቃሴ እንዳይኖር የማድረግ እርምጃ እንደምትወስድ አስታውቃለች። ስፓኝ ውስጥ ከ5700 በላይ የቫይረሱ በሽተኞች እንዳሉ ተገልጿል። በ24 ሰዓታት ውስጥ 1500 ተጨማሪ በሽተኞች ተገኝተዋል። የሞቱት ሰዎች 196 ናቸው። ፈረንሳይም ቫይረሱን ለመገደብ አዲስ እገዳዎች ደንግጋለች። የጎብኚዎች መስህብ የሆኑትን አይፍል ታወርና ሉቭር ቀድሞ ተዘግተው ነበረ። ከዛሬ ጀምሮ ግን ሰዎች ሊሰበሰቡባቸው የሚችሉ ቦታዎች ሁሉ እንደሚዘጉ ባለስልጣኖች አስታውቀዋል። ዩናይትድ ስቴትስ ደግሞ በአውሮፓ ላይ የደነገገችው የአይሮፕላን በረራ መጠን አስፍታ ብሪታንያንና አየርላንድን እንዲያቅፍ አድርጋለች። በመጨረሻም አፕል የተባለው የቴክኖሎጂ ኩባንያ ለቀጣዮቹ ሁለት ሳምንታት በዓለም ዙሪያ ያሉትን የንግድ መደብሮችን እንደሚዘጋ ትላንት አስታውቋል። ይህን እርምጃ የሚወስደው የኮሮና ቫይረስ መስፋፋት ስጋት እያሳደረ በመሆኑ ነው ሲሉ የአፕል ዋና ስራ አስፈጻሚ ቲም ኩክ ትላንት ገልጸዋል። ከሰፊው ቻይና ውጭ ያሉትን መደብሮችን ሁሉ ለሁለት ሳምንታት ያህል እንዘጋለን ብለዋል። ባለፈው አርብ ባወጡት መግለጫ ኦንላይን የሚሸጡ ሱቆች ግን ክፍት ይሆናሉ፣ አፕል ስቶርም ጭምር። ከትላንት አንስቶ በዓለም ዙሪያ ከ145,000 በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። የሞቱ ሰዎች ብዛትም ከ5400 በላይ መሆኑ ተገልጿል። ዩናይትድ ስቴትስ ውስጥ ከ2000 በላይ የኮሮና ቫይረስ በሽተኞች እንዳሉ ታውቋል። 50 ደግሞ ኮሮና ቫይረስ ጋር በተያያዘ ህመም ህይወታቸውን አጥተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርስ በ22 ሜትር ባንድ በ13860 ኪሎሄርስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 6 2012 ዓመተ ምህረት ምሽት ፕሮግራም ነው። አብራችሁን ቆዩ። የመጀመሪያው መሰናዷችን ውይይት ነው። ከጥቂት ቀናት በፊት ከኢትዮጵያ የመጡ ሁለት እንግዶችን ለማብራሪያ ስቱዲዮአችን ጋብዘን ነበር። የአማራ ብሔራዊ ንቅናቄ አብን አዲሱ ሊቀመንበር አቶ በለጠ ሞላና ፓርቲውን ከመስረታ ጀምሮ ለሁለት ዓመታት የመሩት ዶክተር ደሳለኝ ጫኔ ለጥያቄዎቻችን መልስ ሊሰጡን ስቱዲዮአችን ተገኝተው ነበር። በፖለቲካ ፓርቲያቸው ዙሪያ ሰፋ ያለ ውይይት አድርገናል። ለዛሬ ከውይይቱ የመጀመሪያውን ክፍል እናስደምጣችኋለን። ወደ ውይይቱ።
እንግዶቻችንን እናስተዋውቃችኋለን። የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር ወይም ፕሬዝዳንት ዶክተር ደሳለኝ ጫኔ እንዲሁም ደግሞ አዲስ የተመረጡት የአሁኑ ሊቀመንበር አቶ በለጠ ሞላ ናቸው። እዚህ ስለተገኛችሁ ለጥያቄዎቻችን ማብራሪያ ልትሰጡ ስቱዲዮአችን ስለመጣችሁ በጣም እናመሰግናለን። በተመልካቾቻችንና በሬዲዮ ፕሮግራም አድማጮቻችን ስም አብሬያችሁ የምቆየው ደግሞ ይሄንን ፕሮግራም በመምራት ጽዮን ግርማ ነኝ። ኤልያስ አስማረ ቴክኒኩን በማቀናበር አብሮን ይሆናል። በድጋሚ ሁለታችሁም ፈቃደኛ ሆናችሁ ስለመጣችሁ እያመሰገንን ወደ ውይይታችን እንገባለን። ውይይታችንን ከመጀመራችን በፊት እስቲ ወደ ስራና ወደ ትምህርታችሁ ዶክተር ደሳለኝ ሆን የትምህርት ዝግጅቶንና የስራውን ያስተዋውቁን።
የትምህርት ዝግጅቴ መጀመሪያ ሞር የሶሻል ሳይንስ ተማሪ ነበርኩ። ኢኮኖሚክስ እና ሂስትሪ የመጀመሪያ ዲግሪዎች ነበሩኝ። በኋላ ወደ ናቹራል ሳይንስ ሄጄ ማስተርስ እዚህ አሜሪካን ሀገር ኒውዮርክ ሚገኝ ኮርኔል የሚባል ዩኒቨርሲቲ እሱ ኢንተግሬትድ ዋተርሼድ ማኔጅመንት የሚባል ወቻለሁ። ዘን ፒኤችዲ ደግሞ ባህር ዳር ፖሊቴክኒክ ኢንስቲትዩት የሚባል ፖሊ የሚባለው የሲቪል ነው ሀት ትምህርት ቤት ከኮርኔል ዩኒቨርሲቲ ጋር የሚሰጡት የፒኤችዲ ፕሮግራም አለ። ኢንተግሬትድ ዋተር ማኔጅመንት ነው ሪሰርቾች ማስተምሮ አሁን ሃይድሮሎጂ ድሮውት ፍላድ ማኔጅመንት እና ከዚህ ጋር የተያዘ ሳይንስ ነው።
ባህር ዳር
ዩኒቨርሲቲ ረዳት ፕሮፌሰር ነኝ። እርግጥ ወደ ፖለቲካ ከመግባቴ በፊት አንድ ተቋም ነበረ የአደጋ መከላከልና ምግብ ዋስትና ጥናት ተቋም የሚባል የዛ ምክትል ዲን ሆኜም ነው እየሰራሁ ወደ ፖለቲካ ጆይን ያደረኩት እና አሁንም እዛ ፕሮፌሰር ነኝ።
እኔ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ባልደረባ ነኝ። የመጀመሪያ ዲግሪን በፍልስፍና በ1997 ዓ.ም ጨርሼ 99 መጨረሻ ላይ ወደ አውሮፓ ሄጄ በኖርዌይና ስዊድን በአፕላይድ ኤቲክስ የሁለተኛ ዲግሪ ትምህርት ተከታትዬ ወደ ኢትዮጵያ ተመልሼ በ2003 ላይ ሌላ በፊሎሶፊ እንደዚሁ ተጨማሪ ሁለተኛ ዲግሪ አጥንቻለሁ። አሁን የሶስተኛ ዲግሪ የጥናት የምርምር ስራ ላይ ነው ያለሁት በዚህ በፍልስፍና እዛው አዲስ አበባ ዩኒቨርሲቲ።
እንግዲህ ሁለታችሁም የትምህርት ዝግጅታችሁ ከፖለቲካ የራቀ ነው። ምናልባት የርሶ እንግዲህ ፍልስፍና ስለሆነ ትንሽ የመቀራረብ ነገር አለ። የርሶ ደግሞ ሙሉ ለሙሉ ሩቅ ነው እና የፖለቲካ ዝግጅታችሁ ስላል ወደ ፖለቲካ ፓርቲ የማቋቋም የመመስረትና የመሳተፍ ሁኔታ ለመግባት ስትወስኑ ከየት ነው የፖለቲካውን ዝግጅት ያነሳችሁት? ከየቱ ጋር ተነሳችሁ?
ባለፉት ዓመታት በአማራ ሕዝብ ላይ ሲደርስ የነበረው ጉዳይ በጣም እንዲሁ ዝም ብለን የምንተወው ነገር አልነበረም እና በተለያየ መንገድ ሕዝባችን ላይ ሲደርስ የነበረውን ነገር ያምን ነበር። ብዙዎቻችን አብነን መመስረት ስናስብ ከዛም በፊት የነበረን እንቅስቃሴ ነው። ሶሻል ሚዲያ ላይ አክቲቪዝም ስራን ሰራ ነበር። በተለያየ መንገድ በሚደረጉ እንቅስቃሴዎች ውስጥ መሳተፍ ነበርና ህዝባችን ያለበትን ችግር ለመቅረፍ ያ ብቻ በቂ እንዳልሆነ እየተረዳን ስንመጣ ምን ማድረግ እንችላለን መወያየት ጀመርንና አሁን ባለው ሁኔታ የአማራ ህዝብ ምን ሲያደረገውና ያጣው ነገር አታግሎ ለመፍቱን ማስከበር የሚችል ነጻነትን ማስከበር የሚችልና በኢትዮጵያ ፖለቲካ ውስጥም የአማራን አሻራ ማኖር የሚችል የፖለቲካ ድርጅት የለውም ህዝባችን። ስለዚህ አንድ የአማራ ድርጅት መመስረት መቻል አለብን ብለን ወደዛ ድምዳሜ ደረስንና አብነን ለመመስረት መገናኘት ጀመርነ። መሃል ላይ አስቸኳይ ጊዜ አዋጅ በነበረበት ሰዓት ነበር መገናኘ የነበረው። ታስተርነ ትንሽ ተደበደብነ ምናምንና በኋላ ከተፈታን በኋላ አብነን መመስረት ቻለ።
እንግዲህ እሱን ግዜ እኛም በዘገባችን ዳሰነው እንደነበረ ትዝ ይለኛል። አንድ 3 አመት ሆነው
ሁለት አመት ተኩል።
ስለዚህ እዛ ነው የጀመረው ማለት እንጂ
አዎ ኦፊሻሊ ከዛ በፊት በርግጥ ወደ 6 ወር 7 ወር የሚሆኑ የዲስከሽኖች ብሬንስቶርም የማድረግ ሰዎችን የመፈለግ ኔትወርክ የማድረግ ስራዎች ከጀርባ ሲሰራ ነበር። ኦፊሻሊ ግን ያኔ ስንታሰር ነው የመጀመሪያው ስብሰባችን ያደረግነው ዲስከስ ለማድረግ ማለት ነው።
የሚጨምሩት ነገር አለ እዚህ ላይ?
ምናልባት አንድ ነጥብ ይኖር ይሆናል። ፖለቲካ የተለየ ኤክስፐርቲዝ ይፈልጋል የሚል እምነት የለም። የተለየ ኤክስፐርቲዝ አይፈልግም። ስለዚህ አብነን የመሰረትን በአብነ የፖለቲካ ትግል ውስጥ የምንንቀሳቀስ ሰዎች ከተለያየ ፕሮፌሽናል ባክግራውንድ የመጣንን ዋናው ነገር እንዳልኩት ኤክስፐርቲዝ በተለየ ሁኔታ አይጠይቅም። የህዝቡን ሁኔታ ግን መረዳትን ይጠይቃል። ሀገራችን የገባችበትን ሁኔታ መረዳትን ይጠይቃል። ላለፉት በርካታ አመታት የአማራ ልጆች ተደራጅተው ትርጉም ያለው የፖለቲካ ትግል ማድረግ ባለመቻላቸው በአማራነት መስመር የህዝባችን ዕጣ ፈንታ ሌሎች እንዲወስኑት ሆኖ ቆይቷል እና ያ ደግሞ ህዝባችንን ከፍተኛ ዋጋ በማስከፈሉ ይሄንን ዝም ብለን ያያየን ምን ሄድበት አግባብ ትክክል ስላልሆነ የሚጠይቀውን መስዋዕትነት ለመክፈል ዝግጁ ሆነን የአማራ ልጆች ከተለያየ ቦታ ያለን ተጠራርተን ሐሳብ አውጥተን ተመካክረን የህዝባችንን ሁኔታ ለመቀየር እንዲሁም አጠቃላይ ሀገራችን ሁኔታ በበጎ ለመቀየር የሚያስችለንን ተደራጀ የፖለቲካ ትግል ማድረግ አለብን ብለን ለዛም ፈለገ መስዋዕትነት ለመክፈል ተዘጋጅተን የአማራ ብሔራዊ ንቅናቄን እውን አድርገናል እና እንደሚታወቀው ላለፉት 2 ዓመታት በኢትዮጵያ የፖለቲካ ዳ ላይ ትርጉም ያለው አስተዋጽኦ ለማበርከት በበጎ መልኩ አስተዋጽኦ ለማበርከት ችለናል። ገፍተን ለወደፊት አጠቃላይ የኢትዮጵያን መልክ በበጎ ተጽዕኖ ለመፍጠር ለመቀየር የሚያስችለንን ስራ እየሰራን ነው። እንግዲህ በዚህ ሁኔታ ላይ ነው ያለው።
ወይ የታስ ወደ ክርክር ወይም የጥያቄ አተካሮ ላለመውሰድ ወደ ሌላ ሻግሯለው ውይይቱን ፖለቲካ የተለየ የሆነ ኤክስፐርቲዝ ወይም የተለየ የሆነ እውቀት ከህሎት ይፈልጋል ከሚል አይደለም ጥያቄውን ያነሳሁት። ምንድነው የፖለቲካ ሰዎች አስተያየት በሚሰጡበት ጊዜ በተለይ እንደ ኢትዮጵያ ያለ ውስብስብ የሆነ የፖለቲካ ችግር ከፊት ለፊቷ የተጋረጠባት ህዝቦቿም በዚህ ውስብስብ ችግር ውስጥ ያሉ ሲሆን በእድሜ በሰል ያለ በትምህርት እውቀት የካበተ ልምድ ያለው በፖለቲካው ደግሞ ብዙ ነገሮችን ያለፈ ነገሮችን ማገናዘብ የሚችል ከልምድም በእውቀትም በክህሎትም በልምድም የዳበረ ልምድ ያለው ሰው ቢሆን ይመረጣል የሚለው አሉ። ነገር ግን ደግሞ ለክርሶ እንዳሉት አይ የሀገሪቱን ሁኔታ መረዳት የቻለ የሀገሪቱን ሁኔታ በጥልቀት ያወቀ ፖለቲካው ውስጥ ተሳትፎ አስተዋጽኦ ያበረክታል ይችላል ወጣት እንደውም ወደ ፊት ለፊት መምጣት አለበት ብሎ የሚከራከሩአሉና የናንተን ዝግጅት ለማወቅና ለሚመለከተን ለሚያደምጠን ሰው ለማሳወቅ ጥያቄውን አነሳሁት እንጂ ያስፈልጋል ከማምጣት አይደለም። ወደ ውይይታችን ከማለፋችን በፊት የመጣችሁበት ጊዜ የኮሮና ቫይረስ አሜሪካንን በስጋት የወጠረበት እንደውም አሁን ስትገቡ በር ላይ መጨበጡላት የተነፈገበት ጊዜ ላይ ለመጣችሁትና ይሄ ስጋት እናንተ ላይ ስጋት አሳደረባችሁ እንዴት አያችሁት? ወይም ከኢትዮጵያ የመጣችሁት 2-3 ቀናችሁ ነውና
2-3 ቀናችሁ ነው
ስጋቱ እንዴት ነው ኢትዮጵያ ያለው ስጋትና
ወይም
እዚህ ያለው ስጋት?
እስከ ጉዞ ማድረግ እስከምንነሳ ጊዜ ድረስ አሜሪካም ያን ያክል ስጋት አልነበረም። አሁን ባለበት ደረጃ የሚዲያም አጀንዳም አልነበረም። ኢትዮጵያ ውስጥ ምንም ኢሹም አልነበረም፣ ብዙ ኢሹ አልነበረምና ዛሬ እዚህ ከመግባታችን በፊት አገር ቤት ቫይረሱ መመገኘቱን የተነገረበት እዚህም ከደረስን በኋላ ደግሞ ትልቅ ፓብሊክ ሄልዝ ኮንሰርን መሆኑን አይተናል። ግን ደግሞ ስቲል ከመጣንባቸው አላማዎች አንጻር ምን መስራት እንችላለን ምን ማድረግ እንችላለን የሚለውን ከብሔራዊ አስተባባሪ ኮሚቴው ጋር ዲስከስ ያደረግነው ነው። በግሌ ያክል ብዙም አልሰጋንም። ያው የሚደረጉ ጥንቃቄዎችን ግን ያደረግነው ነው። ምናደርጋቸው ዝግጅቶችን ላይ ስብሰባዎች ላይ የሚገኘው ወገናችን ለዛ ተጋላጭ እንዳይሆን ምን ማድረግ አለብን የሚለውንም እየተመካከርን ነው ማለት ነው።
አቶ በለጠ
አው እንግዲህ ሶሻል ሚዲያ ላይ በጣም ከፍተኛ የሆነ ጩኸት ፈጥሯል። እንዲሁም ሜንስትሪም ሚዲያዎች በከፍተኛ ሁኔታ ሽፋን ሰጥተውት የያዙት ጉዳይ ነውና እንደተባለው በአጭር ጊዜ ውስጥ በርካታ የዓለማችንን ህዝብ ማዳረስ የሚችል ቫይረስ ስለሆነ ለዓለም ህዝብ የጤና እክል ሆኖ ዛሬ ላይ ያለ አንድ ሰፊ አጀንዳ የሆነ ጉዳይ ነው። ግን ደግሞ ስንሰማ የ2% ሞት እንዳለ ለኢንፌክት ያደረጋቸውን ሰዎች በዛ ደረጃ ይጎዳ ለሞት እየዳረገ እንደሆነ ስንሰማ በተጨወለት በተሰጋበት ልክ አደጋ ያለው እንዳልሆነ የሚመስል አይነት መልእክት እየሰማን ስለሆነ ከባለሙያዎች መንግስትም የተለያዩ ሀገራት መንግስታትም ጉዳዩን ሲሪየስሊ ስለያዙት በሶሎ መፍትሄ ይገኝለት ይሆናል የሚል ተስፋ አለን። ከዛ ውጪ ግን ለማንኛውም በሽታ ስጋት ሳይሰማን የሚቀርብበት ሁኔታ ሊኖር አይችልም እና ቶሎ መፍትሄ ተገኝቶለት ይህ ስጋት ከዓለም የሚርቅበት ሁኔታ እንዲፈጠር እንመኛለን።
እርስዎ የፓርቲው ሊቀመንበር ሆነው በቅርብ ነው የተመረጡት። ዶክተር ደሳለኝ ደግሞ የቀድሞ ሊቀመንበር ናቸው። ሁለታችሁ የመጣችሁት እንግዲህ ስራ አስፈጻሚ ውስጥም የሉም ዝርዝሩን ሳይወላ ሁለታችሁ የመጣችሁት ለምንድን ነው? እሳቸው ልምድ ለማካፈል ነው? ልምድ ልውውጥ ለማካፈል ነው?
ይሄ ጉዞ ከታቀደ ቆይቷል። ዶክተር ደሳለኝ ሊቀመንበር እያለ የተጀመረ ጉዞ ነው። በእርግጥም ከአመት በፊት የዚህ ጉዞ እቅድ ነበርና በወቅቱ ቪዛ አመልክተን ብዙዎቻችን አላገኘንም። ዶክተር ደሳለኝ ብቻ ነበር ያገኘው። ግን ብቻውን መምጣት ሰፊ ስራ ስለሆነ እዚህ ብቻውን መምጣት አልቻለም። ስለዚህ ቆይተን በቅርብ ጊዜ እኔ ሳመለክት ቪዛ ጥያቄ ተቀባይነት ስላገኘ ተቀባይነት ሲያገኝ ደግሞ እንዳጋጣሚ ሆኖ ይሄን ትራንዚሽን ፈጽመን ስለነበር ታኖ ቀድሞ ባደረግነው ዝግጅት ነው በአዲስ ፕሮግራም አይደለም።
ኮቪድ-19 ወይም ኮሮና ቫይረስ አሁን እንደተነጋገር ነው በተለይ ዩናይትድ ስቴትስ ውስጥ ብዙ መስሪያ ቤቶችን እያዘጋ ነው። ሰዎች ደግሞ ሰብሰብ ብለው ቁጥሩ ከፍ ያለ ሰዎች ተሰብስበው እንደዚህ አይነት ዝግጅቶችን እንዳያደርጉ የሚከለክሉ ነገሮችን እየወጡ ነውና ከዚህ አንፃር የመጣችሁበትን ጉዳይ ለመከወን እንቅፋት አይሆንባችሁ ያሰባችሁት የተዘጋጃችሁት ነገር አለ?
ከደው አስበናቸው የነበሩ በ10 ከተሞች አካባቢ ዝግጅቶችን እናደርጋለንና በአማካይ 600-700 ሰው ሊገኝባቸው የሚችሉ አዳራሾችን ከዛም በላይ ነበር አስበን የነበረውና ትላንት ከሰዓት ከብሔራዊ አስተባባሪ ኮሚቴያችን ጋር አንዳንድ ስቴቶች ላይ ለምሳሌ ሲያትል ከ250 ሰው በላይ መሰብሰብ አይቻልም በአዳራሽና ለምሳሌ ሲያትሉን ኢቨንት ከዛ በላይ ሰው ይገኛል ተብሎ ስለሚታሰብ በሁለት አዳራሾች ማድረግ ይቻላል ወይ ሌሎችንም ጉዳዮች ሌሎችንም አማራጮች ያስተብሉ ነው። አንደኛው አላማችን ግን የድጋፍ ቡድኖችን መመስረት ስለሆነና ኦልሬዲ የተጀማመሩ ስራዎች ስላሉ የድጋፍ ቡድኖቻችን እንመሰርታለን። ፓብሊክ ኤቨንቶቻችንና ታውን ሆል ሚቲንጎቻችን እንዴት እናደርጋለን የሚለውን እሱን ያያየን ኮሙኒኬት ነው እናደርገው። የፈንድሬዚንግ ሐሳብም ነበረ። የፈንድሬዚንግ ኤቨንቶችንስ እንዴት ማድረግ ይቻላል የሚለውንም እንዲሁ እየተመካከርንበት ነው። በቀጣይ ቀናት በተከታታይ በተለያየ መንገድ ለ እዚህ ላለው ህዝባችን እዚህ ላለው ወገናችን ኮሙኒኬት እናደርገው ነው የሚሆነው። ዴፊኒትሊ ያልተጠበቀ ነገር ነው። ሌሎች ከተሞች አውሮፓ፣ እስራኤል በተለያዩ አካባቢዎች ያደረግናቸው ኢቨንቶች በጣም ብዙ አማራም ሌሎች ወገኖቻችንም የተሳተፉበት ነበር። እዚህ ደግሞ በጣም ብዙ ህዝብ የሚኖርበት ስለነበር ትልልቅ ጋዘሪንጎችን ማስተባበር የነበረው ግን ስቲል እንዴት ወደፊት እንቀጥላለን የሚለውን እናያለን። ዲሲ ላይ ነገ ማታ ስብሰባ አለ የዲሲ ኢቨንታችን እሱን ጋይተን ቀጣይ ኢቨንቶች እንዴት ይሆናሉ የሚለውን እናያለን ማለት ነው።
አሁን ወደ 10 አካባቢ ከተሞችን ነው የምናዳርሰው ብለዋል ፍታቸው። በዚህ 10 ከተሞች ውስጥ አማራም የሆነውን ሰው ብቻ ነው የምትሰበስቡት?
የአማራ ብሔራዊ ንቅናቄ በቀዳሚነት የአማራ ድርጅት ነው። የግልጽ ነው ለአማራ ህዝብ ጥያቄዎች አሉት። የአማራ ህዝብ እነሱን መሰረት አድርጎ ህዝቡን ለማታገል የተፈጠረ የፖለቲካ ድርጅት ነው። ግን ደግሞ ሁሉም ኢትዮጵያኖች ተቀራርበው ቢናገሩ ቢዋዩ ብዙውን የሀገራችን ችግር እንፈታለን የሚል ጽኑነት አለን። ስለዚህም የንግግርን ሁኔታ ያን መንፈስ የምናደንቅ ነን። ስለዚህ እኛ መዳረሻችንም ኢትዮጵያ ነች። ሰላማዊ ኢትዮጵያን፣ ኩነት የሰፈነባት ኢትዮጵያን ማየት ፍላጎታችን ነው። ለዛም ተፈጻሚነት ትግል እያደረግን ስለሆነ በመናደርጋቸው እርምጃዎች በመናደርገው ጉዞ ላይ ጉዞ ስለሽ የፖለቲካ ጉዞ አጠቃላይ ሌላውንም ሰፊውን ኢትዮጵያዊ ተደራሽ እሱን ለመድረስ ስራዎችን እንሰራለን እና በመናደርጋቸው ዝግጅቶች አማራው ብቻ ሳይሆን ሌላውም ሀገር ወዳድ ኢትዮጵያዊ ገብቶ ሐሳቡን ስለኛ ትግል የሚሰማውን ስሜት ቢነግረን ማወቅ ያለብን ትችቶች ካሉ እነሱን ብናገኝ ጥያቄዎችን ብንጠይቅ አዲስ ምልከታና እይታ የሚያሳይንም ከሆነ እሱን እንደ ግባት ብናገኝ ይበልጥ እንድንጠነክር ያደርገናል። ስለዚህም ለሁሉም ክፍት ነው መድረካችን። ለአማራው ብቻ ሳይሆን የኢትዮጵያን አንድነት ለሚፈልገው ሁሉ፣ ሰላሟን ለሚፈልገው ሁሉ ስመቱ ገንቢ የሆነ አስተያየትና ትችት ቢሰጠን የፕሮግራማችን ተሳታፊ ቢሆን ቢደግፈንም በርግጥ ምንመኘው ጉዳይ ስለሆነ ለዛም ክፍት ነው የሚሆነው። በርግጥም እስከዛሬ ባደረግነው የሁለት አመት ጉዞ ከሞላ ጎደል ሁለት አመት መተናል። በዛ ጉዞ ላይ እኛን ይደግፍ ከነበረው ህዝብ ውስጥ አማራ ያልሆነው በርካታ እንደሆነ ይሄን ማስገንዘብ ፈልጋለሁ። የሞራል ድጋፍ ስናገኝ ቆይተናል።
የትኛው የህብረተሰብ ክፍል እንደሱ አይነት የሞራል ድጋፍ እንደሰጣችሁ መረጃን ማግኘት ይጠይቃል። ምክንያቱም የአማራ ብሔራዊ ንቅናቄ አብን ብሎ ከነስሙ በአማራ ብሔር ላይ መሰረት አድርጎ የተቋቋመ ድርጅት ስለሆነ አሁን እሳቸው አቶ በለጠ እንዳሉት እንግዲህ ለሁሉም ኢትዮጵያውያን ክፍት ነው። ሌሎች መተዋስተያየት ሊሰጡን ይችላሉ ነው ባልተጠቀሰበት ባልተጠራበት ለምሳሌ የአማራ ብሔራዊ ንቅናቄ ከተባለ የአማራ ድርጅት ነውና ባልተጠራበት ሁኔታ እንዴት ብሎ ነው መጥቶ አስተያየት ሊሰጣችሁና ሊካፈላችሁ ነው?
ጥሩ ጥያቄ ነው። ባይዘው ይችላል ለአብን ብቻ አዲስ አይደለም። ለምሳሌ የመላው አማራ ድርጅት የሚባለው ፕሮፌሰር አስራት ይመሩት የነበረው ድርጅት ጊዜ በጣም ብዙ የደቡብ አካባቢ ያሉ አፋር፣ ከሶማሌ የነበሩ ኢትዮጵያውያን በአባልነት ይሳተፉበት ነበር። እኛም ጋር ደቡብ፣ ቤንሻንጉል ጉሙዝ፣ ኦሮሚያ የተወሰኑ አካባቢዎች ከሁለት ብሔር የተወለዱ ወይም አማራ ያልሆኑ ግን ደግሞ የአማራ ትግል ፍትሃዊ ነው ኢትዮጵያን የማዳንም ትግል ነውና ሊደገፍ ይገባል ብለው የሚያስቡ ፎርማሊ የተቀላቀሉ ጥቂት አባላት እንዳሉ እሱን መግለጽ ፈልጋለሁ። የአማራ ትግል በብዙ ወንድሞቻችን በበጎ የሚታይ ነው። አማራ ባልሆኑ ወንድሞቻችን በበጎ የሚታይ ነው። ፍትሃዊ ጥያቄዎች አሉት፣ ፍትሃዊ መሰረቶች አሉት ተብሎ ይታያል ብለን እናስባለንና ከዛ አንጻር ለኢትዮጵያ ቀና የሚያስብ ለአማራ ህዝብም ወዳጅ የሆነ ማንኛውም ሰው ኢቨንታችን ላይ ሊገኝ ይችላል። ጥያቄም ካለው ቻሌንጅ ማድረግ የሚፈልገው ነገርም ካለ እሱንም እንዳነሳ ድልን ሰጣለንና እሱ በራሱ ችግር አለው ይላል አስበው የኢትዮጵያ ትልቁ አካል ነው አማራና የአማራን መጠንከር የአማራን ተደራጅቶ ትግል ማድረግና መብት ማስከበር ከኢትዮጵያዊነት ጋር የሚደረግ የትግል አካል ነጥለን አንመለከተውም እኛና ኖራለው ይላል አስበው ማለት ነው።
አንዳንድ ምላሽ ሰጥቶ አሁን ለምሳሌ ኖራለው የሚል ነገር አልተጠቀምኩምና
እንዴት ባልተጠራበት ይመጣል? ጥሪያችን ለሁሉም ነው አለየንም አማራውን ብቻ አልጋበዝንምና
እንዴት ባልተጠራበት ይመጣል የሚለውን ሐሳብ ያመጣሁት ከተማችሁ ጀምሮ አንድ ነው የተወሰነ አካባቢ በደንብ ያለች
ስሙ እምልሽ በኢትዮጵያ ፖለቲካ ውስጥ አንቺ መቼም ትረጃለሽ በያስባለሁ ተገመንግስቱ በብሔራችን ነው የሚያቀርብ ማህበረሰባዊ ማንነትን መሰረት ያደረገ ነው። ባንኮች በብሔር የተደራጁበት የቢዝነስ ተቋማት ፖለቲካ ፓርቲዎች ሚዲያዎች ሁሉም በብሔር በሚበየንበት ሁኔታ እንደ ህዝብ የመጨረሻ ገዲ ነው ወደዚህ ኢንጌጅመንትና ማድረግ ስለነበረብን ያደረግነው ነው። ያ ማለት ግን ሌሎች ከአማራው ጫነው ወገናችንንም ድምጻን ሆነን ለሱ መብት አንታገልም ማለት አይደለም። እሱን የቡራዩ ጭፍጨፋ ይዘይ በግልጽ መግለጫው ጠን ድጋፍ በአካል ይዘን ተገኝተናል። ለገጣፎ መፈናቀል ሲኖር ሌሎች ጄዲዮ
ወደ ዝርዝር ጉዳዮች ላይ መሐላን መጣበታል
እና በዛም ከአማራው ዘለል ራእይ እንዳለው ሱሉን ገልጽ ፈልጋለሁ። እሺ
ወደ ዝርዝር ጉዳዮቹን መጣበታለን ምክንያቱም አንዳንዶቹ ጉዳዮች የሚመለከታቸው ሰዎች በአካል አጠቃባችን በሌሉበት መከራከር መነጋገር በማይችሉባቸው ሁኔታዎች ያሉትን ነገሮች አናነሳቸውምና ድርጅታችን የተመለከቱት ወይስ ላይ ብቻ እናተኩራለን። አሁን ዶክተር ደሳለኝ እንዳሉት የመጨረሻ ገቢዎች ነን ለብሔርተኝነቱ የሚል ነገር አንስተዋልና እንደውም አስተያየት የሚሰጡ ሰዎች የአማራ ብሔራዊ ንቅናቄ አብን ነው የብሔርተኝነት መስሎ ከተነሳ የመጣ ነው። ብዙ ሰዎች የብሔር ማቀንቀን የብሔር ጉዳይ አሰላስቷቸው ለኢትዮጵያ የሚያዋጣ አይደለም አደገኛ መንገድ ነው ብለው በመሪ ደረጃ ሳይቀር ይሄንን የብሔር ጉዳይ መግፋት በጀመሩበት ሰዓት ወይም ማውገዝ በጀመሩበት ሰዓት ነው አብን የመጣና አዲስ የብሔርተኛ አቀንቃኝ የሆነው። ደግሞ የአብን ለየት የሚያደርገው አማራ በሚል ብሔር የሚጠሩ ሰዎች ወይም በዛ የሚገለጹ የማህበረሰብ ክፍሎች በቁጥር ከብዙ ሚሊዮን በላይ የሆኑ ህዝብ በተለያየ ሀገሪቱ ክፍል ባሉበት ሁኔታ አንዳንዶቹም አማራነታቸውን ወይም ያማራ የሚባለው ስነልቦና የሌላቸው በሚኖርበት አካባቢ ስነልቦናን የተላበሱ ሰዎች ህዝቦች ባሉበት ሁኔታ አብን መጥቶ ይሄንን ሐሳብ ሲያነሳ ልክ እንዳልኩት መሶቡ ከተነሳ በኋላ ካለቀ በኋላ ያመጣው ስለሆነ ገዢ ሐሳብ አይደለም ብሎ አስተያየት የሚሰጡ የሚከራከሩና የሚሟገቱ አሉ። የእናንተን ሐሳብ የሚያጣጥሉ ሰዎች አሉ። ምን አስተባላችሁ እዚህ ላይ ምን አስተያየት ይሰጣሉ? እስቲ ጥያቄን ስላደረሰምኩት ይቅርታ። ምክንያቱም ሰዎች የሚያነሱትን ሐሳብ አንድ ላይ ጨምቆ ለማቅረብ ካደረኩት ጥረት የመጣ ነውና እስቲ እዚህ ላይ አስተያየት ይስጡ።
አድማጮች ውይይቱ አልተቋጨም ሰፋ ያለ ነው። ሁለተኛውን ክፍል ሰሞኑን ይዘን እንመለሳለን። በተጨማሪ ግን ፌስቡክ እና ድረገጻችንን ብትጎበኙ ሙሉን በምስል የተደረገ ውይይት ታገኛላችሁ። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ @voaamharic በትዊተር #voaamharic ብላችሁ ተከተሉን ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ በ6080 እና በ15580 ኪሎሄርትዝ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ በ14031 ኪሎሄርትዝ ላይ አለን። ጽዮን ግርማንኛ ብራያችሁ አለሁት። አሁን ወደ ቀጣዩ ዝግጅታችን ከማለፋችን በፊት በአንድ ሙዚቃ ረፍት እናድርግ። ብሩክታዊት ጌታሁን ቤቲጂ ጋቢና ቪኦኤ ለተሰኘው የወጣቶች ፕሮግራማችን ሀገሬ ስትል ያዜመችውን ዜማ ጋብዛ ነበር። እስቲ ግብዣዋን ለእሁድ ምሽት አድማጮችም እናደርገው።
የምታዳምጡት ቪኦኤ ነው። ሀገሬን ነው ዘፈኔን ጋብዣችኋለሁ።
ሸንተረ ቃራ የአምላክ ጥበብ ነው ባንቺ ታየ ያየሩ ምቾት ሁሌ ሚናፈቅ ቅርሳ ቅርሱማ ልቤ ሚሰር
ቤቲችን ለዘፈን ግብዣው ያመሰገነን። ወደ ተከታዩ ዘገባ እንለፍ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሮ ወረዳ በነዋሪ ከተማ ከ20 አመት በላይ አክልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተክርስቲያን አጥቢያ ላይ የደቦ ጥቃት መድረሱንና 3 ምዕመናን መጎዳታቸውን የቤተክርስቲያኒቱ ፕሬዝዳንት መጋቢ ይልማ ዋቂ ለአሜሪካ ድምጽ መግለጻቸው ይታወሳል። በጥቃቱም ቤተ እምነቱ ሙሉ በሙሉ መቃጠሉንና 3 ሰዎች ደግሞ በድብደባ መጎዳታቸውን ተናግረው ነበር። በሌላ በኩል ጉዳዩ በሚገባ የተጣራ ነው ሲሉ ጥቃት መድረሱን ያረጋግጡት የወረዳው አስተዳዳሪ አቶ ተሾመ ተገኝ የተጎዳ ሰው ግን የለም ሲሉ የመጋቢ ይልማ ዋቄና ቤቱታም አስተባብላቸው አይዘነጋም።
የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው ጨርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቀርና
3 ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበር መጋቤ።
ከውሸትም በላይ ውሸት መረጃ ነው።
አቶ ተሾመ የተጎዳ ሰው ካለ ፎቶ ያሳዩን ሲሉም ተናግረው ነበር። ደብረብርሃን ነዋሪ እንደሆኑና በአማራ ክልል የሙሉ ወንጌል ቤተክርስቲያን አገልጋይ እንደሆኑ የተናገሩት ወይዘሮ ዘውዲቱ ዓለም ሰገድ ከነዋሪ ተጎድተው የመጡትን ሰዎች ደብረብርሃን ሆስፒታል አስገብተው እንዳሳከሟቸው ገልጸዋል።
አሳከምኩኮ ትላንትና ሁለቱን እዚህ ደብረብርሃን ሆስፒታል አሳከምናለሁ። አንደኛ በጣም ትልቅም ሰው ስለሆኑ አዲስ አበባም ስለሆኑ ቤተሰቦቻቸው እንዲታከሙ ልክ ያለው።
ደብረ ብርሃን የታከሙት ማንና ማን ናቸው?
አያሌው ማሞ።
እሺ።
ብርሃኑ ተስፋዬ።
ምንድን ነው ጉዳታቸው?
እጃቸው ተሰብሯል በዱላ ማለት ነው። ሁለቱ እጃቸው ተሰብሯል። አንደኛው በተለይ አያሌው የሚባለው መሃላ ናቱ ላይ ግርግሪቱ ላይ ነው የመቱት እና ተሰፍቷል። እንግዲህ ያው አሁን ማክሰኞ ደግሞ እንደገና እናያለን ስላሉ የማክሰኞ ውጤት ነው የምንጠብቀው። እስከዚያ አሁን ይሄ በጀቶ ታስተላልጃቸው ሁለቱም ልጃቸው ማለት ነው። ሰውነታቸው በጣም ቆስሏል በድንጋይና በተሰነፋ ማለት ነው ጀርባቸው ምናምን።
የተላከልኝ ፎቶ አለ። ፎቶ አንደኛው ከውስጥ ቢጫ ነው የለበሱት፣ አንደኛው ደግሞ ሰማያዊ መስመር መስመር ነው የለበሱት። ልክ ነው?
አዎ አዎ አዎ። አያሌው የሚባለው ቢጫ የለበሰው ነው። ሰማያዊ የለበሰው ደግሞ ብርሃን የሚባለው ነው።
በሞረትና ጅሩ ወረዳ በነዋሪ ከተማ መጋቢት 1 ቀን 2012 ዓመተ ምህረት የኢትዮጵያ ሙሉ ወንጌል ቤተክርስቲያን በደቦ ጥቃት በፈጸሙ ሰዎች ምክንያት መቃጠሉንና ሰዎች መጎዳታቸውን ለሬዲዮ ጣቢያችን መግለጻቸው አይዘነጋም። በተጨማሪም በከተማው የሕክምና አገልግሎት ለመስጠት ወደ ቦታው አቅንተው የነበሩና ለሶስት ቀናት ያህል ሕክምና ሲሰጡ የነበሩ 17 የውጭ ሀገር ዜጎችና 100 የሚሆኑ የሀገር ውስጥ የሕክምና ባለሙያዎች የሕክምና አገልግሎት ሲሰጡበት የነበረው ድንኳን ጥቃት እንደደረሰበት የወረዳው አስተዳዳሪ አቶ ተሾመ ተገኝ አረጋግጠው ነበር። በነዋሪ ከተማ ተወልደው ማደጋቸውን የገለጹት አቶ አሰፋ ሰይፎ የተባሉ ግለሰብ በከተማው ተፈጠረ ያሉትን አስረድተዋል። ሰፋ ያለ ቃለ ምልልስ አድርገንላቸው ነበር።
ወረዳ ላይ ነዋሪ ከተማ ላይ ማህበረሰቡ ሕክምና አገልግሎት ለመስጠት ተደስታዳጊ ነው ያገቡታል። እዛ ከገባ በኋላ የነበረው የስምምነት ሰነድ ላይ ፍትሐዊና ሁሉን የሚያማከለ በሆነ መልኩ የሕክምና አገልግሎት የወረዳውን ማህበረሰብ ተሶ ለመምጣት ነው የግብረሰናይ ድርጅት ዋና ዓላማ ወደ ወረዳው የሄደበት። ተከትሎ ወረዳው ላይ ሄዶ የሚያስፈልጉ ማረፊያ ካምፖችን የሕክምና ቦታዎችን ከወረዳ ከሚመለከታቸው ተለያዩ አካላት ጋር አመቻችተው ከጨረሰ በኋላ የሕክምና አገልግሎቱን ጀምሯል። በቦታው የሕክምና አገልግሎት ከተጀመረ በኋላ አንዳንድ ችግሮች መታየት ጀመሩ። ችግሩ መንስኤ ምንድን ነው? በወረዳው በጤና ጣቢያው ጋር ነው የሕክምና አገልግሎት መስጠት የጀመረውና ከሕክምና አገልግሎት በሚሰጥባቸው ድንኳኖች ጎን ላይ የእምነት ማራመጃ ሌላ ድንኳን ሰርተው ነበር እና ሕክምና አገልግሎት ማህበረሰቡ ካገኙ በኋላ ወደዛ ድንኳን እንዲገባና የሃይማኖት ትምህርት እንዲሰጠው እየተደረገ ነበር። ከህገ መንግስትም አንጻር ህጋዊ አይደለም። ይህን የተመለከቱ አካላት ይህ አግባባዊ እንዳልሆነ ሁሉም አካላት እንዲሁም ለወረዳውም አካላት ለማሳወቅ ሞክረዋል። ከአንድ ጊዜም ሁለት ጊዜ ደብዳቤ አስገብቶ ይህ ስህተት እንደሆነ የመጣበትን አላማ ብቻ አሳክቶ መሄድ ሲገባው እንደ አይነት ሃይማኖት ምሽን መፈጸም እንደሌለበት ይበዙ የሚጠቅም ከሆነ ሌላ ብቅብቅ ሊያስከትል እንደሚችል ወረዳ ቤተሰነት ለወረዳ አስተዳደር አሳውቋል። ከዚህም ባሻገር በነዋሪ ከተማ የሚኖሩ ሀገር የመረጣቸው ሽማግሌዎች አሉ። በሚፈጠር የሚያስፈልገው የሚያሸማግሉ እነሱ ብዙ ወረዳው ጋር ሄደው ያለውን ችግር አሳይተዋል። የወረዳውንም ባለስልጣናት ቦታው ድረስ መጥተው እየተፈጸመ ያለውን ነገር በደንብ እንዲያዩትና ለመንግስትን የጣሰ እንደሆነ እንዲያቆም ጭምር ሽማግሌዎች አሳስቧል። እንግዲህ ሁሉ ተደርገው በአንዳንድ ቸልተኛ በሆኑ ወረዳ አመራር አካላት ችግሩ በአፋጣኝ መልስ አልተሰጠውም። ይኸውም ለመፍትሄ እርምጃ በሁለት ቀናት ሲከናወን የወረዳው አስተዳደር ቀረቡለትን ችግሮች አቤቱታዎችንም መሰረት በማድረግ አሰርታለሁ የሕክምና አገልግሎት ብቻ እንዲከናወን አድርጋለሁ ማለት በወቅቱ ሳያሰርት በመፈቱ ይህ ክስተት ሊከሰት ይችላል። ክስተቱ ሊከሰት ይችላሉ ወረዳው ይህን አሰርቶ ህዝቡ በሚፈልገው መልኩ አገልግሎት እንዲሰጥ ባለማድረጉ ምክንያት የወረዳውና አጎራባች ያሉ አካባቢዎች ማህበረሰብ ወረዳው የሚያሰሩት ከሆነ እኛ የእምነት አገልግሎት የሚሰጥበትን ድንኳን እናፈርሳለን ብሎ ወደ ቦታ በሄደ ሰዓት የጸጥታ አካላት ተኩሶ ነበረ። በዛ ሰዓት ማህበረሰቡ እናፈርሳለን ብላችሁ ካሳወቅሁ ብትቀሩና እኛ እናፈርሳለን ብለን ስንመጣ ተኩስ የሚሰጥ ከሆነ እናንተም የዚህ ድርጅት ተባባሪዎች ናቸው በማለት ነው እንግዲህ በሳት ወደ ማቃጠል የተሄደው ማለት ነው። የተቃጠለው የሕክምና አገልግሎት የሚሰጥባቸው ድንኳኖች አይደሉም። ይህን አገልግሎት የሚሰጡት ልዑክ ያረፉበት የወረዳው ሁለገብ ስቴዲየም ላይ የጣሏቸው ድንኳኖች አሉ። ጊዜያዊ ማረፊያዎች እነኛ በሳት ሊቃጠሉ ችለዋል። እንግዲህ ከዚህ ጋር ተያይዞ አንድ የወረዳ የሙሉ ወንጌል ቤተ እምነት ላይ የቃጠሎ ምስካሮ ተካሂዷል። ለዚህ መሰረታዊ ነገር ይሄ ሁሉ ችግር ሲከሰት ችግሩ እንዲሰፋ የወረዳው ማህበረሰብ እንደነበር በተደጋጋሚ ጥያቄዎችን አንስቷል። ጥያቄዎቹ እንዳይመለሱ ያደርጉ የነበሩ የመንግስት ቅጥረኛ የሆኑ ደሞዝ የሚበሉ ነገር ግን ይህንን ተልእኮ ይፈልጉ የነበሩ የሙሉ ወንጌል ቤተክርስቲያን የሚያገለግሉ ታሰሮች ጭምር የነበሩ በመንግስት መዋቅሮች ያሉ አሉ። በዚህ አፋጣኝ ምላሽ ባለመስጠታቸው የህዝብ ተባባሪ ናቸው በሚል ወጣቱ እና ማህበረሰብ አግሬሲቭ ሆኖ ሙከራ አድርጓል የቃጠሎ። ነገር ግን ይህ አግባባዊ ስላልሆነ መደረግ ስለሌለብን የሀገር ሽማግሌዎች ሰው ማለታቸው የተወሰነ ጥቃት እንደደረሰበት ወዲያው ሊቆም ይችላል።
እነዚህ የህክምና አገልግሎት ሊሰጡ የመጡ ወደ አካባቢው የሄዱ የህክምና አገልግሎት ሰጪ ቡድኖቹ ህክምና ከሚሰጡበት አገልግሎት ጎን ለጎን ተክለው ነበር ያሉት ድንኳን ውስጥ ታካሚው ገብቶ እንዲማር የሚያረጉት ምን አስገድደው ነበር? ጉልበት ተጠቅመው ነበር?
አይ አስገድደው ነው ማለት አንችልም። ነገር ግን ህብረተሰቡን ደካማ ጎኑን አግኝተው ደካማ ጎኑ ነበር ሲገቡ የነበረው። አንደኛ አግባባዊ እንዳልሆነ የሚታወቀው ህክምና የሚሰጥበት ቦታ የመንግስት ጤና ጣቢያ ነው። እዛ ጋ ነው ድንኳኑ የተተከለው። ከዚያም በኋላ ህክምና ካገኙ በኋላ ወደዛ አዳራሽ እንዲሄዱ ይደረጉ ነበረ። ማህበረሰቡ ደግሞ ሌላ አገልግሎት ያለው እየመሰለው ነበር ሲሄድ የነበረው። በግልጽ የእምነት አገልግሎት የሚሰጥበት እንደሆነ አያውቅም ነበር ማህበረሰቡ። እንዲሁም ደግሞ ከዚህ በተጨማሪ አንዳንድ አካላት ኦፊሻል ባይሆንም የህክምና አገልግሎትን በተሻለ ሁኔታ አታገኙም በሚል ሌላ ኃይለ ቃላትንም ሲናገሩ ነበረ። እግር ግልጽ በሆነ መልኩ በማስገደድ ሁኔታ ባንለውም ግን የተደረገው ድርጊት አግባባዊ አልነበረም።
ግን ማስተማር አንድን ማህበረሰብ፣ አንድ የእምነት ተከታይ ሌላኛውን የማህበረሰብ አስገድዶ ካልሆነ በስተቀረ ማስተማር መብቱ አይደለም?
ማስተማር መብት ነው። በወረዳ 99.9% በላይ የኦርቶዶክስ ተዋህዶ እምነት ባለበት ጥቂት ፕሮቴስታንቶች ይኖራሉ፣ ጥቂት ሙስሊሞች ይኖራሉ። ማህበረሰቡ ተከባብሮ ነው የሚኖረው። ፕሮቴስታንቶችም የሙሉ ወንጌል እምነት ተከታዮች በራሳቸው የጸሎት ቦታ አላቸው፣ ይጸልያሉ። እስካሁን በነበረን ቆይታ ምንም አይነት በእምነት የተነሳ ወረዳችን ላይ እንዲህ አይነት ክስተት ተከስቶ አያውቅም። የአሁኑ ድርጊት ግን ከዚህ የተለየ ነው። ለህክምና ነው የምንመጣው፣ የህክምና አገልግሎት ነው የምንሰጣቸው በሚል ሽፋን እንዲህ አይነት ድርጊት ሲደረግ ስለነበረና እየተደረገበት ያለው ከህገ መንግስቱም ከሃይማኖትም ነጻነት የሚጻረር ስለሆነ ነው። እንደነገርኩ በጤና ጣቢያ ውስጥ የእምነት አገልግሎት መስጠት ህገ መንግስት አይፈቅድም። ለምሳሌ ይህን የሚያሳፉት የሙሉ ወንጌል እምነት ተከታዮች ከሆኑ የራሳቸው የጸሎት ቦታ አለው ወረዳው ላይ። ከህክምና አገልግሎት በኋላ እዚህ ቤተ እምነት ላይ የስብከት አገልግሎት ይሰጣል ብሎ ጥሪ አድርጎ ማስተማር ይችላሉ። ነገር ግን እነሱ ያደረጉት ይህን አልነበረም። እዛው የህክምና ቦታ ከህክምና ጋር የተያያዘ አንድ አይነት አገልግሎት በሚመስል መልኩ ህብረተሰቡን በማታለል ጭምር ነበር ይህን ሲያደርጉ የነበረው።
እሺ፣ እንደዛም ከሆነ አስፈላጊውን የህግ ማዕቀፍ እስከ መጨረሻው የህግ ማዕቀፍ ድረስ ሄዶ መጠየቅ ነው እንጂ የሰውን ንብረት ማቃጠልና ሰዎችን መጉዳት ተገቢ ነው? ህገ ወጥ አይደለም? ይሄ
ትክክል ነሽ። የሰው ንብረት ማውደም ተገቢ አይደለም። ይህንን ወረዳው ማህበረሰብ በደንብ ጠንቅቆ ያውቃል። ነገር ግን ማህበረሰቡ ችግሩ በሰላማዊ መንገድ ፈታ ረጅም ጉዞዎችን ተጉዟል። በሁለቱ ቀናት ውስጥ ቅድም እንደነገርኩ ማህበረሰቡን በእምነቱ የሚመራው የወረዳ ቤተ ክህነት ሁለት ተከታታይ ደብዳቤዎችን በሁለት ቀናት ለወረዳው አስገብቷል። እየተደረገ ያለው ድርጊት አግባባዊ እንዳልሆነ፣ ማህበረሰቡን ወደ ሌላ ችግር ውስጥ ሊወስድ እንደሚችል፣ ይህንን በፍጥነት ማስቆም እንደሚገባቸው ጋር የሆነ ደብዳቤ አስገብተዋል። እንደነገርኩ የሀገር ሽማግሌዎች ማህበረሰቡ የወከላቸው ሲጣላ የሚያስታርቁት የሚያስተናግዱት አባቶች ወረዳው አስተዳደር ጋር ገብተው ይህንን በአስቸኳይ መቆም እንዳለበትና የችግሩን አሳሳቢነት ለማስረዳት ሞክረዋል። ወጣቶችም ጭምር ይህ ችግር ወደ ሌላ እንትን ከማምራቱ በፊት በአስቸኳይ ወረዳው እንዲያቆም ለወረዳው አሳስቧል። እነኚህን የመፍትሄ ሀሳቦች በእነኚህ ሁለት ቀናቶች ውስጥ በሰላማዊ መንገድ ሄደዋል ማህበረሰቡ። ይህ ማህበረሰቡን ታላቅነት የምንመለከት ምንበትና ምን አሸንጫዋ እንደሆነ የሚያሳይ ነው። ነገር ግን እነኚህን የመፍትሄ ሀሳቦች በሰላማዊ መንገድ ችግሩ እንዲፈታ ቢጓዙም ከወረዳው አመራር አፋጣኝ ምላሽ ባለመሰጠቱና ጉዳዩ ደግሞ የእምነት ጉዳይ የሱስ ብልትና ሴንሴቲቭ የሚያደርግ ስለሆነ ማህበረሰቡን የሚያነሳሳ ጉዳይ በመሆኑ የተነሳ ይህ ነው ይህ ችግር ሊፈጠር ይችላል እንጂ ማህበረሰቡ በሰላማዊ መንገድ ችግሩ እንዳይፈታ ፈልጎና የሰው ንብረት የማውደም አባዜ የኖረበት አይደለም።
ግን አሁን እንደነገሩኝ ማህበረሰቡ ይህን ያህል እዚህ አካባቢ ላይ እምነት እንዳይሰበክ፣ ምክንያቱም ሰዎች መንገድ ላይ ወጥተው የመስበክ ነጻነት አላቸው፣ ህገ መንግስቱም ሰዎች የፈለጉትን የማመን የፈለጉትን ትምህርት የማስተማር መብት ይሰጣል እና በጣም ጫና የማሳደር ሌሎች የፈለጉትን ነገር እንዳያምኑ የፈለጉትን ነገር እንዳያመልኩ የመገደብ አዝማሚያ ያለ ይመስላል ከንግግሮት እንደተረዳሁት። ይህ ተገቢ ነው ወይ?
እየነገርኩ ሳለው አሁን ካልሽ ጋር የሚገናኝ አይደለም አሰረዳሽ ይሆናል እንጂ ይህ ግብረሰናይ ድርጅት የመጣ ለሕክምና አገልግሎት ነው። ይህንንም የወንጌል አገልግሎት የእምነት ማስፋፋት ስራ እየሰራ የነበረው ከዚህ የሕክምና ግብረሰናይ ድርጅት ጋር አብሮ የነበረ ነው። አብሮ ተያይዞ የነበረ አብሮ አጠገቡ ክሊኒክ ድንኳን ጥሎ ሲያስተምር የነበረ ነው። ይህ ደግሞ ፍትሐዊና ሕገ መንግስትን የጠበቀ ሊሆን አይችልም። በምንም አይነት ካልኩሌሽን አንደኛ ይህ ግብረሰናይ ድርጅት ሲዋል የነበረው የውለታ ሰነድ እጃችን ላይ አለ። የሕክምና አገልግሎት ሰጥቶ ሊሄድ ነው እንጂ የእምነት አገልግሎት ሊያስፋፋ አይደለም። ሁለተኛ ይህ ድርጅት በወረዳው ላይ ከዚህ በፊት ተከስቶ ስለነበረ ማህበረሰቡን ደካማ ጎኑን ተጠቅሞ እምነቱን ለማስቀየር የተደረጉ ዘመቻዎች ነበር። በ1991 ዓ.ም ይህ ድርጅት በተመሳሳይ ሁኔታ በወረዳው በነዋሪ ከተማ በፖሊስ ጣቢያ ጽሕፈት ቤት ውስጥ በድምፅ በምስል እንዲህ አይነት እምነት ማስፋፊያ ስራ ሲሰራ ማህበረሰቡን ወዳልሆነ ቀውስ ሰጥቶ እንደነበር እናስታውሳለን። ስለዚህ ይህንን የቀደመን ታሪክ ማህበረሰቡ በደንብ ያውቃል። አሁንም በዚህ ክስተት የሕክምና አገልግሎት እንሰጣለን በሚል ማህበረሰቡ መጣ። ከሕክምና ጎመለጎን የሚነሱበት ተገቢ አይደለም። ስለዚህ ማህበረሰቡ የተጠራበትና ግብረሰናይ ድርጅቱ እያደረገ ያለው የነበረው ድርጊት እጅግ የተራራቀ ነበረ እና ይህ ነው እንጂ የእምነት ነጻነትን ለመሰብ አንድ ሰው የማስተማር በምስል ለመቃወም የተደረገ ድርጊት አይደለም። እንደዛም ቢሆን ኖሮ የሙሉ ወንጌል እምነት ተከታዮች የተመስ ሰርተው ጸሎት ሲያደርጉ የትምህርት መራድር ሲያከናውኑ ማህበረሰቡ ይከለክል ነበረ። ነገር ግን ይህን አድርጎ ተሰምቶም ታይቶም አይታወቅም። ስለዚህ ከዚህ አንጻር ነው ይህ ሊሆን የቻለው ያልኩሽ ተረዳሽ።
አሁን እርስዎ እንደ አንድ ወጣት በሞረትና ጅሩ ወረዳ እነዋሪ ከተማ የነጻ ሕክምና አገልግሎት ሊሰጡ የሄዱ ቡድኖችና የወንጌላውያን ቤተ ክርስቲያን ተቃጠለ ተብሎ ከተማው በእንደዚህ ስሙ ሲጠራ ምን ይሰማዎታል?
እኔ እንደ አንድ ወጣት ያደግኩበት የኖርኩበት ማህበረሰብ በክፉና በመጥፎ ነገር እንዲጠራ ስሙ አልፈልግም። ነገር ግን አሁን በተደረገው ድርጊት እንዲህ በመሆኑ የአካባቢ ማህበረሰብ ገጽታው እንደዚህ ተቀየረ በሚለው እኔ ብዙም ቅሬታ የለኝም። ምክንያቱም የሄደበት የሰላማዊ መንገድን የተለያዩ የሚዲያ አካላት፣ የሶሻል ሚዲያ አንቂዎች በአግባቡ ዘግበው የህዝብን ጨዋነት፣ ሰላማዊነትና የሄደባቸውን መንገዶች በደንብ አጉልተው ስላላሳዩ ማህበረሰቡን ወደ ህገ ወጥነት አይነት እንዲሰረግ አድርጎት ይሆናል እንጂ በደንብ ስናየው ግን የሄደበት ሰላማዊ ትግል እና ሰላማዊ መፍትሄ ሀሳቦችን ለማምጣት እጅግ በጣም ረጅም ርቀት በመሄዱና በእነኝህ ሁሉ መፍትሄ ሳጣ ያደረገው ድርጊት ስለሆነ ያን ያክል ማህበረሰቡን የሚያስጠቁር ነገር አድርጓል ብዬ ስለማላምን የተሰማኝ ቅሬታ የለም። ነገር ግን ይህ ነገር ሳይፈጠር በሰላማዊ መንገድ በህጋዊ መንገድ ሳይሰሩ በህገ መንግስት ተጠይቀው ከቦታው መውጣት ይችሉ ነበረ። ለዚህም ደግሞ የወረዳ አስተዳደር አካላት አፋጣኝ ምላሽ ባለመስጠታቸው ይህ በመከሰቱ አዝናለሁ። ነገር ግን ማህበረሰቡ እንደ ማህበረሰብ የሄደበት የሰላማዊ መንገድ ርቀት እጅግ በጣም ብዙና ሊመሰገን የሚገባው ስለሆነ ይህን ሸፍኖ የተፈጠረውን ክስተት ብቻ አጉልቶ ማህበረሰቡ የሄደበት መንገድ ስህተት ነው በሚለው ብቻ ከሄድን ነው ነገሩ ማህበረሰቡን ወደ ማስኮነን የሚገባው እንጂ ነገሮችን በደንብ አድርገን ካየናቸውና በእውነተኛ ሆነን ከፈረጅናቸው ማህበረሰብ ያኛ ትልቅ ጥፋተኛ ነው ተብሎ እንትን የሚልበት እይታ የለኝም። እንደኔ
በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። በሌላ በኩል የቤተ ክርስቲያኒቱ ፕሬዚዳንት መጋቤ ልማ ዋቄ ወጣቶች እንዲህ ካሉ በሃይማኖት መካከል ግጭትን ከሚቀሰቅሱ አድራጎቶች ሊታቀቡ ይገባል ብለዋል።
በዚህ ወቅት ላለው ሀገሪቱ እንዳትረጋጋ፣ ህዝብ በሰላም እንዳይኖር፣ ሃይማኖት ከሃይማኖቱ ጋራ እንዲጋጭ፣ የሃይማኖት ጦርነት እንዲነሳ የሚፈልጉ ቡድኖች በኢትዮጵያ ውስጥ በተለያየ መንገድ ይንቀሳቀሳሉ። ይሄ የአገርንም የወጣቶችንም ማንነት የሚያጠፋ እንጂ የሚያለማ ስላልሆነ የሃይማኖት ልዩነቶች ድሮም አሉ። በኢትዮጵያ ውስጥ ሰው የራሱን ሃይማኖት ካከበረ በኋላ በጋራ አብሮ ይኖራል፣ ሰው እምነቱን ይጠብቃል፣ የሌላውን ይናከብራልና የበለጸገችና ሰላማዊት የሆነችን ኢትዮጵያ ለወደፊት ለትውልድ ሰላማዊ የሆነችን አገር ለማስረከብ ወጣቶች ሰከን ብለው የሌላውን ሃይማኖት ማክበር መቻል ይኖርባቸዋል። መቻቻል አስፈላጊ ይሆናል። አንዱ ሌላውን በማጥፋት የሚገኝ ድል የለም። በአንዱ ሌላውን ጥቃት በማድረስ ሰላም አይመጣምና እነዚህ በሌሎች የሚገፉ በሰላም ወዳድ ባለን ህዝቦች የሚገፉ ሰዎች የፖለቲካ ሰለባ መሆን የለባቸውም። ኢትዮጵያን ሁላችንም በአንድነት በፍቅር በይቅርታ እንደተባለው የሃይማኖት ሰዎች አሁን በኢትዮጵያ ውስጥ ያሉት ወጣቶችን ሃይማኖተኞች ናቸው። በየሃይማኖታቸው ሰብከው በሰላም ኖሮ ይችን ሀገር በጋራ ማልማት ይኖርባቸዋልና ለሀገራቸው ጥፋትም የሚያመጣ ነገር መታቀብ ይኖርባቸዋል የሚል መልእክት አስተላልፋለሁ።
አያይዘውም በቤተ ክርስቲያናቸው ላይ እንዲህ ያለ ሁኔታ ሲከሰት የመጀመሪያ እንዳልሆነ ገልጸው የካቲት 25 እና 26 2012 ዓመተ ምህረት በደቡብ ብሔር ብሔረሰቦች ክልል ጉራጌ ዞን ኮኪር ገደባኖ ጉታዘር ወረዳ መሐላምባ ከተማ የሚገኝ የሙሉ ወንጌል አጥቢያ ቤተ ክርስቲያን ላይ ጥቃት እንደደረሰ ተናግረዋል።
በደቡብ ክልል ውስጥ መሐላምባ በምትባል አካባቢና ጉራጌ ዞን ማለት ነው፣ እንደዚሁ ሰዎች ተነስተው ቤተክርስቲያናችንን አቃጥሏል። ምእመናችንን እንደዚሁ ደብድቦ ብዙዎቹ ከቦታ ተፈናቅለዋል። እነዚህን ያደረሱ ደግሞ ሙስሊሞች ናቸው። የካቲት 25 ከምሽቱ 3:30 ተነስተው በማይክሮፎን ተነሱ ብሎ አላሁ በረገለው በቤተ ክርስቲያን ላይ ዘመቻ ወጥቶ ደግዶ 6 ሰዎች አስሮ 6 ቀን ታስሮ አሁን ትላንት ነው የወጡት። የተወሰኑቱ አንድ ግዛው አስቀርቷል። እነዚህም እንደዚሁ ትልቅ አደጋ አድርሶ ወደ 40 የሚሆኑ ምእመኖቻችን ከዛ ተፈናቅሎ በጎረቤት ክልል በኦሮሚያ ደቡብ ምስራቅ ምዕራብ ሸዋ ዞን በሰደም ሶዶ የሚባል ወረዳ በሀርቡ ጩሉል ከተማ በሙሉ ወንጌል ቤተክርስቲያን ተጠልሎ በእርዳታ ውስጥ ስር ናቸው። እና እነዚህም ከፍተኛ የሆነ ሃይማኖት ጽንፈኞች በቤተክርስቲያናችን ላይ አሁን በአንድ ሳምንት ጊዜ ውስጥ 2 ጥፋት ነው የደረሰው። እስካሁን ድረስ አንዱ ሰው በእስር ቤት ነው የሚገኘው፣ ራሳቸው ደብድበው ራሳቸው አስረው። ስለዚህ እንደዚህ አይነት ጥቃት በተለያየ ቦታ በተለይ አሁን በዚህ በአንድ ሳምንት ጊዜ ውስጥ እነዚህ 2 ከፍተኛ ጥፋቶች በቤተክርስቲያናችን በሙሉ ወንጌል ደርሷል። ስለዚህ ይህንን ለሚመለከተው ለመንግስት አካላት ያው እያመለከትን ነው ያለ ነው። መንግስት የሃይማኖት ነጻነት ባወጀበት የነጻነት የሃይማኖት እኩልነት ከታወጀ እንግዲህ አሁን 30 ዓመት ሆኖታል። አንዳንድ ቦታ ላይ እንደዚሁ ድንገተኛ ጥቃቶች
የዛን አካባቢ ደግሞ ለየት የሚያደርገው ጥቃቱ ከደረሰም በኋላ ችግሩን ለመፍታት የሚያነጋግርም ሆነ የእርምት እርምጃ ለመውሰድ ዝግጁ አካል አለመኖሩ ነው ብለዋል። እኛም በዚህ ጉዳይ ላይ መረጃን ለማግኘት ከዞኑ አስተዳደር ኃላፊዎች እስከ ጸጥታ መዋቅሩ ድረስ ሙከራ ያደረግን ሲሆን አንዳንዶቹ ጥያቄውን ካዳመጡ በኋላ ስልክ ዘግተውብናል። በመጨረሻም የጉራጌ ዞን አስተዳዳሪ አቶ መሐመድ ጀማል የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ልናገኛቸው ሳንችል ቀርተናል። እንዳገኘናቸው ምላሻቸውን ለማካተት ጥረታችንን እንቀጥላለን። አድማጮች አሁን እስከ ማጠቃለያው ከሙዚቃ ጋር እንተዋችሁ። ሻላ ሻላ እዩ ሻላ ሻላ እቱ በላዩ ሻላ ለጋንና ነጥቱ ሻላ አንተ ሀቀንተ ደንጆ ሻላ አሙሸጋሙ ባንዶ ሻላ ተሐሳተ ዋንዶ ሻላ 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 እዩ ሻላ ሻላ እቱ በላዩ ሻላ ይሄዳለው ዛሬ አሁን አድማጮች አሁን የዜና ማጠቃለያ እናነባለን። ኢትዮጵያ ውስጥ ኮሮና ቫይረስ ተገኘበት ከተባለው ሰው ጋር የተነካኩ 3 ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የኢትዮጵያ የጤና ጥበቃ ሚኒስቴር ባወጣው መግለጫ ጠቁሟል። ኢትዮጵያ ውስጥ ኮሮና ቫይረስ ያለበት የመጀመሪያው ሰው
ባለፈው መጋቢት 4 እንደተገኘ ኢትዮጵያ ማስተዋቋ የሚታወስ ነው። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከአዲስ አበባ የከተማ አስተዳደርና ከኦሮሚያ ክልላዊ መንግስት የጤና ቢሮ ጋር በመተባበር ከታማሚው ጋር ንክኪ የነበራቸውን ሰዎች ሲከታተል ቆይቶ 117 ሰዎች ክትትል እየተደረገላቸው መሆኑን መግለጫው ጠቁሟል። ሶስቱ ቫይረሱ የተገኘባቸው የተባሉት በሽተኞች አንደኛው የ42 ዓመት ዕድሜ ኢትዮጵያዊ ሲሆን ሁለቱ የ44 እና የ47 ዕድሜ የጃፓን ዜጎች ናቸው ይላል የኢትዮጵያ የጤና ጥበቃ ሚኒስቴር ያወጣው መግለጫ። የመጀመሪያው ታማሚ በአሁኑ ወቅት በለይቶ ሕክምና መስጫ ማዕከል እየታከመ እንደሆነና በጥሩ የጤና ሁኔታ እንደሚገኝ መግለጫው አክሏል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ